ተከታዩ ውይይት በሁለት ምሁራን መካከል የሚካሄድ በአሁኑ የኢትዮጵያ ፖለቲካ አካሄድ ላይ ያተኮረ ይሆናል። የቀድሞ የኢትዮጵያ የውጭ ጉዳይ ምክትል ሚኒስትርና ዛሬ በአፍሪካና በመካከለኛው ምስራቅ የጸጥታና ስትራቴጂ ጉዳዮች ላይ ምርምር የሚያካሂድ አፍሪካዊ ተቋም መሪ ሻለቃ ዳዊት ወልደ ጊዮርጊስ እና በዓለም ባንክ የሥራ ኃላፊ ሆነው ያገለገሉት ዶክተር ዮናስ ብሩ ናቸው ተወያዮቹ። ዶክተር ዮናስ ግልጽ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ በሚል ርዕስ ሰሞኑን አንድ ጽሑፍ አውጥተዋል። ሻለቃ ዳዊት ደግሞ ኢትዮጵያ ጠርዝ ላይ ያለች ሀገር የሚል ጽሑፍ አውጥተዋል። የውይይቱ መነሻም እነዚህ ጽሑፎች ናቸው። አሉላ ከበደ ነው ያወያያቸው። ወደ ውይይቱ እንግባ።
ሻለቃ ዳዊት ከርሶ ነው የምጀምረው። አሳሳቢ የሆነ ሲሉ ይጀምራሉ። በግርድፉ ነው ወደ አማርኛ ሐሳቡንም መልሰው ወደ ለየለት የእርስ በርስ ጦርነት እንዳንገባ ሲሉ የሚንደረደሩበት ጽሑፎ እንደ አውሮፓውያን የዘመን አቆጣጠር በ1928 ወደ ስልጣን የመጡትን 31ኛውን የዩናይትድ ስቴትስ ፕሬዚዳንት ሄርበርት ሁቨርን ያነሱና በጊዜው እጅግ ገናናና ተሰሚነት የነበራቸው ናቸው። በዩናይትድ ስቴትስ ታሪክ እጅግ በበረታው የምጣኔ ሀብት ድቀት ዘመን የነበራቸውን የአመራር ጊዜ በማውሳት በስልጣን ዘመናቸው መገባደጃ የወሰዱት የተለመደውን አባባልም ይጠቀማሉ። በጣም ከረፈደ ይሉታል። በቀጥታ ከእንግሊዝኛው ቃል መልሼ ነው። ለዚያ ግዙፍ ችግር በቂ ያልሆነ ምላሽ በመስጠታቸው በዚያም እንደሚታወሱ ዛሬም ድረስ ያነሳሉ። በቀጥታ ወደ ኢትዮጵያ ጉዳይ ይሄዱናም ኢትዮጵያ የከሸፈች ሀገር እየሆነች ነው ይላሉ ሻለቃ ዳዊት። እስኪ ለአድማጮች በሚገባ እርሶ በራሱ አንደበት ያስረዱን፣ ምንድን ነው ሊያሳዩን የፈለጉት?
እሺ፣ አመሰግናለሁኝ። በመጀመሪያ ዶክተር ዮናስ የጻፈው አንብቤ ያለሁኝ እና ኮምፕሊመንት የሚያደርግ የሚደጋገፍ ነው እንጂ የሚጋጭ ነገር አይመስለኝም። እኔ ያተኮርኩበት ትንሽ ለየት ያለ ነው፣ እሱ ያተኮረበት ለየት ያለ ነው። የሚደጋገፍ ነገር ነው፣ ግን አንዱ አንዱ እንዴት ይደግፋል የሚሆን መወያየት እንችላለን። ይህንን ጽሁፍ ስጀምር ስራዬ ጽሁፍ ነው። እኔ ሌላ ስራ የለኝም። እኔ ብዙ አመቴ 24/7 ኮምፒውተር ፊትና መጽሐፍ አካባቢ ላይብረሪ ከምትምለው። ስለዚህ ሄርበርት ሁቨርን ታሪክ ሳነብ ይሄንን ያየሁት አብሶሉትሊ ሶልድ ከተተመነው በላይ ተሽጫለሁ ይላሉ እሳቸው። የዛ ጊዜ ግሬት ዲፕሬሽን እንዳልከው በኢኮኖሚ ቀውስ በነበረበት ጊዜ ህዝቡ የሚጠብቀው መሪ ያንን በጊዜው የነበረውን ታላቅ የኢኮኖሚ ቀውስ የሚፈታላቸው ሰው ነበረ። እሳቸው ግን ለዛ ብቁ ባለመሆናቸው፣ ሰው ግን እንደ ሱፐርማን ከሰው በላይ የሆኑ ያንን ችግር ሊፈቱ ይችላሉ ብሎ ተማምኖባቸው ነበር። እሳቸው ራሳቸው የተናገሩት ነው። ሰው የሚጠብቀው እኔ ልሰጥ ከምችለው በላይ ነው ብለው ያንን የጻፉትን ነው ከጠቅላይ ሚኒስትር አብይ ጋር ለማወዳደር የሞከርኩት። ጠቅላይ ሚኒስትር አብይም ልክ እንደዚሁ ነው። ነገር ግን ሁቨር አልችልም ያሉት እና ከምጠብቀው በላይ ነው የተሰጠኝ አደራ ነው የሚሉት። ጠቅላይ ሚኒስትር አብይ ስልጅ ስልጣን ላይ ሲገቡ በደስታ ነው የተቀበሉት። እችለዋለሁ ነው ነው የገቡት። ለህዝብ ተስፋ ሰጥተው ነው የገቡት። ስለዚህ ነው ሰው ጠቅላላ እምነት የነበረው እና አሁን ከአንድ አመት በኋላ ሁለቱን ሳነጻጽር ምናልባት ጠቅላይ ሚኒስትር የገቡበትን ችግር በደንብ አላጤኑት ይሆናል። ምን ያህል ከባድና ምስቅልቅል እንደሆነና በደንብ አልተረዱት ይሆናል። ምክንያቱም በጸጋ ነው የተቀበሉት። ትልቅ ተስፋ ነው የሰጡት። እፈተዋለሁ ብለው ነው የገቡት። ነገር ግን በዚህ በአንድ አመት ውስጥ ያየ ነው ይህንን በከፊልም ሆነ በሙሉ አለመቻላቸው ስላሳየ ይህንን ታሪክ ጠቀስኩ ሲጀምር ጽሁፌን።
ዶክተር ዮናስ ወደ እርስዎ ልምጣ። እርስዎም ቀደም ብዬ በመግቢያው እንደጠቆምኩት በቀጥታ ለጠቅላይ ሚኒስትር አብይ አህመድ በሚል በጻፉት ደብዳቤ፣ ኋላ ላይ ግልጽ ደብዳቤ በሚል ለህዝብም እንዲደርስ አድርገዋል። በቀጥታ የጻፉትን በሰኔ ወር የጻፉትን ሌላ ጽሁፍ ዋቢ በማድረግ ነው ጽሁፎን የሚጀምሩት። ከእውታ ወደ እልልታ በሚል ርዕስ የጻፉትን በማስታወስ የሚንደረደሩት ግልጽ ደብዳቤውን ከድረሱልኝ ውታና ስቃይ የወለደችው ኢትዮጵያ ይላሉ ጠቅላይ ሚኒስትር አብይን የእልልታ መዝሙር ትጠብቃለች ያሉበትን ያስታውሳሉ። አሁንም ግን በሚያመጡት ለውጥ ተስፋ አልቆረጥኩም ነው የሚሉት። ችግሮች ያሏቸውን እንዲሁም በአማራጭነት የሚያቀርቧቸውን ሀሳቦች ይዘረዝራሉ። እስኪ እርሶም የእርሶን ጽሁፍ መሰረቶች ያስይዙንና ግራና ቀኝ ችግሮቹንም መፍትሄዎቹንም እንድታመላክቱን እናድርግ።
እሺ፣ በጣም አመሰግናለሁ። አሁን አንተ እንዳልከው በጁን 2018 በፈረንጆቹ አቆጣጠር አንድ የጻፍኩት ጽሁፍ ነበረ። ያን ግልጽ ደብዳቤ ለፕራይም ሚኒስተር አብይ ፍሮም ኡኡታ ቱ እልልታ የሚል ነበረ ታይትሉ። ያንን መነሻ ያደረኩበት በዛን ጊዜ እርሶን የወለደችው ኢትዮጵያ በኡኡታ መሃል ነው። በጭንቅ ነው የተወለዱት። ከኢትዮጵያ የወለደችው በዛ ሁኔታ ላይ ነው። ከእርሶ ግን የምትጠብቀው አዲስ ኢትዮጵያ እንድትወለድ ነው። ያቺ የምትወለድ አዲስ ኢትዮጵያ ደግሞ በልልታ እንድትወለድ ነው የምትጠብቀው የሚል ነበረ የዛን ጊዜ የጻፍኩት ማለት ነው። አሁን በምንመለከትበት ጊዜ ሁለት አይነት አመለካከት አለው። አንደኛው ከሰኔ ጀምሮ እስከ አሁን ድረስ ባለው ከ150 በላይ ብሎግ ጽፌያለሁ። በስም ያልነበረ የምጽፈው ኮኪ አቤሰሎም KOKI አቤሰሎም በሚል ፌስቡክ ላይ ነበር በብዛት የምጽፈው። ወደ 300-250 ምናምን ጽፌያለሁ። ግን 150 የሚሆነው ፕራይም ሚኒስተሩን የሚደግፍና የእሳቸውን ተቀናቃኞች በከፊል ወይንም በብዛት የሚያወግዝ ነው። አሁንም ለፕራይም ሚኒስተሩ ወይንም ኢትዮጵያ ውስጥ ለሚካሄደው ለውጥ ሙሉ ድጋፍ ብቻ ሳይሆን ሙሉ እምነት አለኝ። ያንን በማስመርኮዝ የተነሳሁበት መነሻ ምንድን ነው? በመጀመሪያ ደረጃ የጠቅላይ ሚኒስተሩን ብቃት ወይንም ደግሞ አደረጉ ወይንም አላደረጉ የሚልበት ቦታ ላይ ከመድረሳችን በፊት መነሻችን የአገሪቷ አጠቃላይ ሁኔታ መመልከት አለብን። ያንን በምንመለከትበት ጊዜ አንደኛ ባለፈው 27 ዓመት በተለይ ከዛም ደግሞ ባለፈው 40 ዓመት ማለት የሚቻልበት ብዙ ቁስሎች ተፈጥረዋል። በኢትዮጵያ ብሔረሰቦች፣ በኢትዮጵያ አሁን ባለው ደግሞ በዘር አመለካከት ብዙ የተፈጠሩ ነገሮች አሉ። ሁለተኛ ደግሞ በተለይ ይሄ ኤሊት የምንለው ፖለቲካው ውስጥ ያለው በጣም በጥላቻ የተወጠረ ፖለቲካ ውስጥ ነው ያለ ነው። ኦሮሞ ከአማራው ጋር፣ አማራው ከትግሬ ጋር ያለው የዘር ችግሮች በጣም ስር የሰደዱ ናቸው። እነዚህን መመዝገብ መቻል አለብን። እነሱም ከተመለከትን በኋላ ፕራይም ሚኒስትር አብይ የሚሆኑ ማንም ሰው ቢመጣ ሊያደርግ የሚችላቸው ነገሮች በጣም የተወሰኑ ናቸው። ብዙ ጥበብ ያለበት ብዙ ድጋፍ የሚፈልገው ትግል ነው ፊታችን ላይ ያለው። አንድ አመት ረጅም ይመስላል ኢትዮጵያ ላለችበት ሁኔታ አንድ አመት ረጅም ጊዜ አይደለም። ያንን በሚመለከት እንግዲህ ጠቅላላ ሁኔታውን በዛ አመለካከት ከቀመጥኩት በኋላ ሆኖም ግን ባለፈው አንድ አመት የተሰሩ ስህተቶች አሉ። መሰራት ያልነበረባቸው ስህተቶች ተሰርተዋል። እነዛም ደግሞ ለህዝቡ በከፊል ተደምሬያለሁ ይል የነበረው ተቀንሻለሁ እንዲል አድርጎታል። ከተደምሬያለሁ ተቀንሻለሁ መግባት ያልፈለገው ደግሞ ግራ ገብቶት ወዴት ነው የምንሄደው የሚልበት ደረጃ ላይ የደረሰበት ሁኔታ አለ። ይሄ በአንዳንድ በተሰሩ ስህተቶች ነው። ከዛ ውጭ ደግሞ መሰራት ሲገባቸው ያልተሰሩ ነገሮች አሉ። እነሱም ደግሞ እነዚህ አሁን ብዙ የተካረሩ ነገሮች የተመለከትናቸው እነዚህ የመፈናቀል ሁኔታዎች፣ በአንዳንድ አካባቢ የመካረር ሁኔታዎች፣ እነሱ እንዳይመጡ ብዙ መሰራት የነበረባቸው ነገሮች አልተሰሩም። ያኔ የመጀመሪያውን የሰኔን ደብዳቤ በጻፍኩበት ጊዜ እነዚህ ነገሮች አሁን መሰራት አለባቸው፣ እነዚህ ነገሮች አሁን ካልተሰሩ ያጋጥሙናል ያልኳቸው ነገሮች ናቸው አሁን እየተከሰቱ ያሉ ስለሚል ነው እንግዲህ እኔ የተነሳሁት።
ችግሮቹን እናስቀድም። ምናልባት ከሁለታችሁም ባሻገር ብዙዎች የሚስማሙባቸው በእርግጥ የሆኑ የተጨበጡ ጉዳዮችን እናስቀድምና ስር የሰደዱ ችግሮች ይሏቸዋል ዶክተር ዮናስ። በአገሪቱ የተለያዩ አካባቢዎች ግጭቶች ይታያሉ። የሰው ሕይወት መጥፋት ብቻ ሳይሆን ከዚህ ቀደም ባልታየ መልኩ ቡድን የለየ ግልጽ የወጣ አንዱ ሌላው ላይ የሚያደርሰው የሚመስሉ ጥቃቶች በስፋት እየታዩ ነው። ያን መቆጣጠር አለመቻላቸውን ብዙዎች በቅሬታ ያነሳሉ። መሰረቱ ምንድን ነው? ሌሎች ችግሮችስ ምን አሉ? ከሚታዩት ባሻገርም የምታነሷቸው ካሉ እንመርምር። ሻለቃ ዳዊት የእርሶ ነው እድሉ። መጀመሪያ የችግሮቹን ምንነት እናንሳና ያቀረባቸዋቸውን አማራጮች በእርግጥ ከዛ ጋር ይስማማሉ ይመጥናሉ እንመለከታለን።
የችግሮቹን መንስኤ መናገር ወደኋላ ብዙ መመለስ አያስፈልግም። ነገር ግን ዛሬ ያሉትን ችግር ብንነጋገር የእኔ ደግሞ ትንሽ እድል ምንድን ነው፣ አፍሪካ ውስጥ ብዙ ስለሰራሁኝ ብዙ የወደቁ ሀገሮች ብዙ በአመራር ችግርና እርስ በርስ በተፈጠረ ችግር ምክንያት የወደቁ መንግስታትና ብዙ ትርምስ የፈጠሩ ህዝብ ያለቀበት ሁኔታ ስለተመለከትኩኝ ከዛ ጋር እያነጻጸርኩ ነው ፍርሃቴና ስጋቴ። ሌላው ደግሞ እኔ ወታደር ነኝ። ወታደር ሆኜ ተዋግቻለሁኝ። ወታደሮች ሲዋጉ አይቻለሁ። ለኢትዮጵያ አንድነት ደግሞ ብዙ መስዋዕትነት ሲከፍሉ አይቻለሁ፣ መስክሬያለሁ። የእኔ ጓደኞች ሁሉ አልቀዋል። በዛ አንጻሩ ደግሞ ኢትዮጵያ ውስጥ ራሶችን ኢትዮጵያን እዚህ ለማድረስ የተከፈለውን መስዋዕትነት አውቃለሁኝ። ስለዚህ ከሁለቱ አንጻር እያየሁኝ እቺ ኢትዮጵያ ወዴት ነው የምትሄደው የሚለው ስሜቴን አለ። ከስሜት ባሻገር ደግሞ በተግባር የምናየው አሁን የዶክተር አብይ ጥፋት አይደለም፣ የተረከቡት ጥፋት ነው የምናየው። አንደኛ የኤትኒክ ፌዴራሊዝም የሚባለው ህገ መንግስቱ በህዝብ ሳይመክርበት ህዝብ ሳይወስን በተቋቋመ ህገ መንግስት፣ በተቋቋመ ኤትኒክ ፌዴራሊዝም፣ በተቋቋመ ፓርላማ ነው ይህ ችግር እዚህ ሊደርስ የቻለው። ይህ ማንም የሚጠይቀው ነው፣ ማንም የሚረዳው ነው። አሁን ለውጥ የሚፈለገው የችግሩ መንስኤ ከሆነው ከኤትኒክ ፌዴራሊዝም እና ከህገ መንግስቱ የሚለየን እና ወደ አዲስ ስርዓት የዴሞክራቲክ ስርዓት የሚያሸጋግረን ፖሊሲ ነው የሚፈለገው። ይህንንም ፖሊሲ የሚቀርጽ መሪ ነው የሚፈለገው። ይህንን ጠቅላይ ሚኒስትር አብይ አድርገዋል ነው የምለካቸው። የእሳቸውን ውጤት የሀገሪቱን ሁኔታ ከዛ አንጻር ነው የምንለካው። ያ ባለመደረጉ ምክንያት ህገ መንግስቱ ባለመለወጡ የኤትኒክ ፌዴራሊዝም ካለፈው ጊዜ ባሰ በብሔረሰቦች መካከል ከባድ ግጭት ተፈጥሮ ኢትዮጵያን እኔ በቀዳማዊ ኃይለ ሥላሴ ጊዜ አገልግያለሁ በውትድርና ሙያ፣ ከዛም በደርግ ጊዜ በተለያዩ ስርዓት አገልግያለሁኝ፣ አሁንም በሩቅ ርቀት የኢትዮጵያን ሁኔታ ተመልክቻለሁ። ኢትዮጵያ እንደዚህ ያለ ደረጃ ላይ ደርሳ አታውቅም። ድሮ 10-20-30 ሰው ሲፈናቀል ትልቅ ወሬ ነበረ። ዛሬ በሚሊዮን የሚገመት የተፈናቀለ ህዝብ እያለ ያ ትልቅ ወሬ ሆኖ አልታየም። 4 ሚሊዮን የተፈናቀለ ህዝብ አለን። በየትኛውም ኢትዮጵያ ውስጥ ዛሬ በነጻነት መነቃነቅ አይቻልም። በየቦታው የተፈናቀሉ ሰዎች በየጫካ ውስጥ ነው የሚኖሩት። በዚህ ውጊያ በክልሎች መካከል የተርፍ የመስመር የቦንድሪ ጦርነት እየተከፈተ ነው። አማራ ያልሆነ ወይም ኦሮሞ ያልሆነ ወይም ደግሞ የዛ አካባቢ ተወላጅ ያልሆነ ሰው በግድ እንዲወጣ የሚገደድባቸው ሁኔታዎች ነው ያሉ። ሰቆቃው ህዝቡ ሲያልቅ ህዝቡ ሲሞት በቪዲዮ የምናየው ያሳየናል። ይሄ ኢትዮጵያ ውስጥ ሊሆን አይችልም። እንዴት ይሆናል? እና ይሄ ነገር ጠቅላይ ሚኒስትሩ ከመጡበት ጊዜ እየጨመረ እየተባባሰ መጣ እንጂ እየተሻሻለ አልመጣም። ለዚህ ነው ወደ ኮንክሉዥን ያመራኝ ቁጥሮችን ሁሉ ልጄ ፌይልድ ስቴት ሆናለች ኢትዮጵያ ያልኩት። ፌይልድ ስቴት ማለት ወደቀች ማለት አንድ የተወሰኑ ነገሮችን የሚያሟላ ነው። አንዳንድ ሰዎች በጽሁፉ ላይ ኤግዛጅሬት አድርገዋል፣ ትንሽ አዳንቀዋል ብለውኛል። ግን ስናየው ለምሳሌ በአርምድ ፎርስ ላይ ኮንትሮል፣ ዛሬ ያለው ኮንትሮል አርምድ ፎርስ፣ እያንዳንዱ ክልል የራሱ አርሚ አለው።
የታጠቀውን ሀይል መቆጣጠር አማርኛ እንዲያደርጉልኝ ነው። ይቅርታ ሻለቃ ዳዊት።
አዎ፣ ጦር የታጠቀውን ሀይል መቆጣጠር አልተቻለም፣ ወይም ደግሞ የስራ ክፍፍሎችን በደንብ አልታየም። በክልል ውስጥ ያለው ልዩ ጦርና የፌዴራል ጦሩ ልዩነት የላቸው። ስለዚህ በክልል ውስጥ ያለው ጦር የፈለገውን ነገር ማድረግ ይችላል። ቢፈልግ ከጎረቤት ክልል ጋር መዋጋት ይችላል። ቢፈልግ አገር ውስጥ ያለውን የፈለገውን መሳሪያ ተጠቅሞ ሰውን መጨረስ ይችላል። ምንም ገደብ የለውም ለስልጣኑ። ይሄ አንዱ ነው። ከማዕከላዊ መንግስት የራቀ በማዕከላዊ መንግስት ቁጥጥር ውጭ የሆነ ድርጊቶች ሲፈጸሙ፣ ሌላው የፖለቲካ ምህዳር ነው። የፖለቲካ ምህዳር ይሰፋል ተብሎ ነበረ። ዛሬ የፖለቲካ ምህዳሩ ጠቧል። ማ የት ሄዶ ስለ ፖለቲካ መነጋገር የሚቻለው? ዛሬ ለንቅናቄ ለፓርቲ ምርጫ በምንዘጋጅበት ጊዜ ማን የትኛው ፓርቲ ነው እንደ ልብ ኦሮሚያ ሄዶ መናገር የሚችለው? የትኛው ፓርቲ ነው ወደ ደቡብ መነቃነቅ የሚችለው? አሁን ሌላው ቀርቶ ወደ አማራ ሀገር እንኳን ለመሄድ በቅርቡ ብዙ ችግር እንዳጋጠማቸው እናውቃለን። የፖለቲካ ምህዳሩ የለም፣ ጠቧል። ከዛ ደግሞ ላክ ኦፍ ኮንትሮል ቴሪቶሪውን እና የሀገሩን ውስጥ ያለውን ሀብት ንቅናቄ የትራንስፖርትም ሆነ የምጣኔ ሀብት ንቅናቄዎች ለመቆጣጠር ችግር አለ። ሲፈልጉ በአፋር በኩል ቤንዚን እንዳይመጣ ይዘጉታል። ማዕከላዊ መንግስት ሳይመከር ይዘጋል። ቤንዚን ከከተማ ውስጥ አይገባም። ኢምፖርት እቃዎች ወደ ከተማ ውስጥ አይገቡም። በሚፈልጉበት ጊዜ ክሪሚናል ጋንግስ ተነስቶ መንገዱን ይዘጉታል። ቀረጥ ያስከፍላሉ። ሀረር ላይ ቀረጥ ያስከፍላሉ። ክሪሚናል ጋንግስ በየቦታው የሚፈልጉትን ስራ እየፈጸሙ ናቸው። የሚፈልጉትን እንቅስቃሴ እያደረጉ እያፈናቀሉ ያው ደግሞ ማሲቭ የሆነ ዲስፕሌስመንት አለ። 4 ሚሊዮን የተፈናቀለ ህዝብ አለ። ከዛ ፐብሊክ ሰርቪስን መስጠትም አልተቻለም። የጤና፣ የትምህርት፣ የውሃ፣ የኤሌክትሪክ ይሄንን መስጠት አልተቻለም። ኮራፕሽን እንዳለ ነው፣ አልተነቃነቀም። የመንግስት ኢኮኖሚ ደግሞ ጽሁፉ ላይ ጠቅሼዋለሁ። የመንግስት ኢኮኖሚ እየወደቀ ነው ያለው። የፎረን ኤክስቼንጅ ሪዘርቭ የመጨረሻው ለመድኃኒትና ለቤንዚን ማስመጫ ካልሆነ በስተቀር ምንም ገንዘብ የለንም ብሎ ተናግሯል የባንክ ገዢው። ይሄን ሁሉ ደምሬ ነው ፌይልድ ስቴት ችግር አለ ኢትዮጵያ ውስጥ ያልኩት ነው። የወደቀችውን ሀገር ማለት
ዶክተር ዮናስ የተከታዩን እድል ለእርሶ ልስ ተስፋ ለመቁረጥዎን ለውጡም ማስተካከያ ማስፈለጉን ገልጸው ግን ያሉት ሁኔታዎች ሻለቃ ዳዊት እንዳቀረቡት ያን ያህል አስጊ ወይም የከፋ ተስፋ አስቆራጭ ሁኔታ መስሎ አልተሳሉም። በጽሁፎ ምን ይላሉ ሻለቃ ዳዊት ላሉ?
ለመጨረሻው ጥያቄ ተወያዮቹ ሻለቃ ዳዊት ወልደ ጊዮርጊስና ዶክተር ዮናስ ብሩ የሚሰጧቸው ሐሳቦቻቸውን ያካተተ ተከታይ ክፍል ሌሎችንም ጉዳዮች ጨምሮ በሌላ ዝግጅት ይቀርባል። ለዛሬ አሉላንም እንግዶቹንም አመሰግናለሁ። Noli babura le anati kapala ya bare tu intala
ነው።